ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍት ዓለም ዝግጅታችን በ ፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 20 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። የወያኔ አገዛዝ ባለፈው አርብ ያስቸኳይ ጊዜ አዋጅ ማወጁና ቀዳሚም የመከላከያ ሚኒስቴር ተብዮ በዚህ ጉዳይ ላይ ማብራሪያ የሰጠበት መሆኑ ቢታወቅም በተለያዩ ቦታዎች ህዝቡ የወያኔን አስቸኳይ ጊዜ አዋጅ በመቃወም አመጹን ይቀጥላል መሆኑ ታውቋል። ሰኞ የካቲት 12 ቀን በጎንደርና በባህር ዳር ከተሞች የሙት ከተማ አድማዎች የተደረጉ ሲሆን የንግድ ሱቆችና የትራንስፖርት መገልገያዎች እንዲሁም የመንግስት መስሪያ ቤቶች ሙሉ በሙሉ ዝግ ሆነው ውለዋል። በባህር ዳር የወያኔ ካድሬዎችና የአጋዚ ጦር አባላት ቤት ለቤት በመዘዋወር ሱቆችን ለማስከፈት በማስገደዳቸው አንዳንድ ሱቆች ከሰዓት በኋላ ላይ መከፈታቸው ታውቋል። ባለፈው ቅዳሜና እሁድም በርካታ ከተሞች የሚኖሩ ህዝቦች በእስር የተለቀቁትን ዜጎች ለመቀበል በብዛት በአደባባይ መውጣትና በወያኔ ላይ ያላቸውን ተቃውሞ ሲያሰሙ መቆየታቸውም ታውቋል። በመጨረሻ በደረሰን ዜና መሰረት ኮሎኔል ደመቀ ዘውዱና ሌሎች 10 ታሳሪዎች የካቲት 12 ቀን ሰኞ የተለቀቁ መሆናቸው ታውቋል። በወያኔ ትዕዛዝ ምላሱ የሚፈታው መከላከያ ሚኒስቴር ተብዮ ሲራጅ ፈጌሳ የታወጀውን አስቸኳይ ጊዜ አዋጅ በምክትልነት እመራለሁ በሚል የሽግግር መንግስት ይቋቋማል ብላችሁ አታስቡ ሲል የቋመጡ ሰዎች መጥቆርጧል። ወያኔ መቼም ቢሆን መች ቅንጣትም ስልጣን ሊካፈል ወይም ሊያካፍል የማይፈልግ ኃይል ባለመሆኑ በሀገር ውስጥም ሆነ በውጭ የስልጣን ሽንፈት ላይ ደርሰናል ብለው ጆፌ የሆኑትን ሁሉ እርማችሁን አውጡ መልእክት ነውም ተብሏል። ከዚህ በፊት የህብረትና ቅንጅትን ጸረ ወያኔ አቋም ክደው ለፓርላማ ወንበር ራሳቸውን ያዋረዱት ክፍሎች ያሳለፉት የቅሌት ተመክሮ ሊበቃቸው ሲገባ አሁንም በወያኔ ጫማ ስር ወድቀው አገርን ሊጎዱና ውርደትን ሊቀበሉ ዝግጁ መሆናቸው ያሳፍራል፣ ይዘገንናል ተብሎ ተተችቷል። ባለፈው ሳምንት ረቡዕ የተጀመረው የወልቂጤ ህዝባዊ አመጽ እንደቀጠለ መቆየቱን ከአካባቢው የደረሰን መረጃ ያስረዳል። በወልቂጤ በአይነቱ ልዩ የሆነ ስፔሻላይዝድ ሆስፒታል ለመገንባት ከውጭ እርዳታ 85 ሚሊዮን ብር መገኘቱን የሚያስረዳ ሰነድ የወልቂጤ ህዝባዊ ንቅናቄን የሚመራው ቡድን እጅ የገባ መሆኑን የገለጹት ምንጮች መሰረት ከተጣለ ከሶስት ዓመታት በላይ የሆነው ቢሆንም ገንዘቡ ቁንጮ በሆኑ የወያኔ ባለስልጣኖች በመዘረፉ የሆስፒታሉ ግንባታ የውሃ ሽታ ሆኖ እንደቀረ ታውቋል። ይህን የተረዳው የከተማው ህዝብ የተዘረፈውን ገንዘብ ለማስመለስ አደባባይ በመውጣት ድምፁን ሊያሰማ ሞክሮ መልስ ባለማግኘቱ ካለፈው ሳምንት ረቡዕ ጀምሮ የስራ የሆቴልና የገበያ እንቅስቃሴዎችን በማቆምና ወደ ከተማው የሚገባም ሆነ የሚወጣ ማንኛውንም የመጓጓዣ መኪና እንቅስቃሴ በማስቆም ተቃውሞውን ሲገልጽ ቆይቷል። ሐሙስ አርመኔው የአጋዚ ጦርና እንዲሁም መደበኛ ከጦር ላይ ጦር በማዝመት መንገዱን ለማስከፈት የተደረገው ሙከራ በህዝቡ እምቢተኝነት ሊከሽፍ ቢችልም በሁለት አቅጣጫ ከተማዋን የከበበው የወያኔ አጋዚ ጦር በህዝብ ላይ ጥይት በማርከፍከፍ ሁለት ወጣቶችን ገሎ በርካቶችን ማቁሰሉ ተነግሯል። የወያኔን የአስቸኳይ ጊዜ አዋጅ ከምንም ባለመቁጠር እስከ እሁድ የካቲት 11 ቀን ድረስ በከተማዋ የሙት ከተማ አድማ ሲካሄድ መቆየቱ ያገኘነው መረጃ ሲገልጽ የተነሳው ጥያቄ አፍጋቢ ምላሽ እስካልተገኘ ድረስ የስራና የገበያ ማቆም አድማ ሊቀጥል እንደሚችል ለማወቅ ተችሏል። ይህ በእንዲህ እንዳለ በጉብሬ፣ በአገና፣ በእንድብር የወልቂጤ ህዝብን ጥያቄ በመደገፍ የተቃውሞ እንቅስቃሴ ካለፈው ቅዳሜ አንስቶ መቀጠሉን ለመረዳት ተችሏል። በወልዲያ የተቀሰቀሰው ህዝባዊ ተቃውሞ ለመግጨት በየቀኑ እና በየምሽቱ ወጣቶች በገፍ ሲታፈኑና ሲታሰሩ እንደነበር የሚታወቅ ሲሆን የታሰሩበት ቦታ እስካሁን ለቤተሰቦቻቸው ድብቅ ሆኖ መቆየቱ የአካባቢውን ህዝብ እልህና ምሬት ውስጥ የከተተ መሆኑ ታውቋል። የታሰሩበት ስፍራ ድብቅ መደረጉ ወያኔ እየፈጸመባቸው ያለው ሲየል እንዳይጋለጥ መሆኑን ከስፍራው ያገኘነው መረጃ ያስረዳል። ወያኔ እስረኞችን እየለቀቀ መሆኑን ቢለፈፍም በአሁኑ ወቅት በብዙ ሺዎች የሚቆጠሩትን መልሶ እያፈነ እያሰረ ነው ተብሏል። ከዚሁ ጋር ተያይዞ አሁንም እንዲፈቱ ውሳኔ ያልተሰጣቸው በብዙ ሺ የሚቆጠሩ የፖለቲካ እስረኞች መኖራቸው ሲታወቅ በርካታ የዋልድባ መነኮሳት ለበርካታ ዓመታት መዳረሻቸው ጠፍቶ በወያኔ እስር ቤት ውስጥ እየተሰቃዩ ያሉት የኢህአፓ አባላት እንዲሁም ዮናታን ተስፋዬ፣ አንዳርጋቸው ጽጌና የመሳሰሉት ከብዙዎቹ ጥቂቶቹ ናቸው። ላለፉት 27 ዓመታት በወያኔ የዘር ፖሊሲ ላይ የተመሰረተውን የመታወቂያ ይዘትን በመቃወም ብሔረሰብ የለኝም የሚሉና ዜግነቴን ብቻ አስፈርልኝ የሚሉ በርካታ ዜጎች ለዛቻና ለዓይነ ቁራኛ ለመታየት የተዳረጉ መሆናቸው ይታወቃል። ወያኔ የእርስ በርስ ግጭቶች እንዲጭሩ ያሰለጠናቸው የትግራይ ተወላጅ የሆኑ ሰላዮችም ከሶስት እስከ አራት የሚደርሱ መታወቂያዎችን በመያዝ በተለያዩ አካባቢዎች በመንቀሳቀስ የእርስ በርስ ማናቆር መርዝ ሲረጩ መቆየታቸውም ግልጽ ነው። ይህንን ሁኔታ ለመከላከልና እንደ ሩዋንዳው ኢንተርሃሙ ያለ እልቂት ያስከትል ይችላል ከሚል ስጋት በመነሳትም ኦሮሚያ በመታወቂያ ላይ ብሔረሰብ የሚለውን በማንሳት ዜግነት ብቻ እንዲጠቀስ መወሰኑን ለጉዳዩ ቅርብ ከሆኑ ወገኖች መረዳት ተችሏል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቅዳሜ ካቲት 11 ቀን ባወጣው መግለጫ መሰብሰብና ሐሳብን መግለጽን ጀምሮ መሰረታዊውን መብት የሚገድበውን የወያኔን አስቸኳይ ጊዜያዎች በጽኑ እንደሚቃወም ገልጿል። መግለጫው በኢትዮጵያ ውስጥ ያሉ ችግሮች ከፍተኛ መሆናቸውን የኤምባሲው ባለስልጣኖች እንደሚገነዘቡ ከተቀሰ በኋላ የችግሮቹ መፍቻ መንገድ የአስቸኳይ ጊዜ አዋጅ ማወጅ ሳይሆን ሁሉንም ያሳተፈ ውይይት መሆኑን አስምሮበት አገዛዙ እርምጃውን እንደገና እንዲመረምር ጠይቋል። ከዚህ በፊት ከሚጠቀሱት መግለጫዎች ይሄኛው ጠንከር ያለ ቢመስልም መግለጫዎቹና ማስጠንቀቂያዎቹ በተጨባጭ ተግባሮች ካልታጀቡ ምንም ዋጋ የላቸውም የሚሉ በርካቶች ናቸው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ይህን አይነት ጠንካራ መግለጫ ባወጣበት ወቅት የወያኔ ውጭ ጉዳይ ሚኒስትር ተብየው በአሜሪካ የአሜሪካ ኮንግረስ የረቀቀውና በወያኔ ላይ ማዕቀብ ለማድረግ የሚያቀደው ኤችአር 128 የተባለው የሕግ ረቂቅ ለምክር ቤት አባላት ለውይይት እንዳይቀርብ ሲማጸን የነበረ መሆኑ ታውቋል። ከላይ የተገለጸው የአሜሪካ አቋም በእውን ከልብ መሆኑን ማረጋገጥ የሚቻለው አሜሪካ በገፍ የሚሰጠውን እርዳታ በማቆምና የተለያዩ ማዕቀቦችን በመጣል የወያኔን አምባገነናዊ አገዛዝ ለማዳከም አስተዋጽኦ ሲያደርግ ነው የሚሉ በርካቶች ናቸው። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የሱዳኑ አምባገነን ኦማር በሽር የአገሩ የጸጥታ ኃላፊ ብሎ ሳላህ ጎሽ አብደላን መሾሙ ቀውሱ እየተባባሰበት መሆኑን ያሳያል ሲሉ ታዛቢዎች አስጠንቀዋል። ጎሽ ከዚህ በፊትም የሱዳን የጸጥታ ኃላፊ ሆኖ ሳለ በበሽር ላይ መፈንቅለ መንግስት አቅዷል ተብሎ የተያዘና የተባረረ ሲሆን በቅርቡ በሽር ቀውሱ ሲባባስበት መልሶ የሾመው ቢሆንም የኑሮ ውድነትን በመቃወም የተሰለፉ በርካቶችን ያሰረው ጎሽ ነው ተብሏል። ከነዚህ ውስጥ 80 ያህሉን በሽር ባለፈው ሰሞን ቢፈታም ሁሉም የፖለቲካ እስረኞች ካልተፈቱ በሚል ተቃውሟቸው መቀጠሉም ተነግሯል። ከዚህ ቀደም ጎሽ ከጸረ ሻዕቢያ ተቃዋሚዎች ጋር አብሮ ይሰራ የነበር ሲሆን አንዳንድ ውስጥ ታዋቂዎች ነን የሚሉ ክፍሎች ደግሞ ቅርበቱ ከአሜሪካኖች ጋር ነው ብለው ያሙታል። ወያኔ ራሱ በከባድ ውጥረት ገብቶ ባለበትና የሱዳንንም እርዳታ እየጠየቀ ባለበት ሁኔታ ሳላጎሽ የደህንነት ኃላፊ መሆኑ ሊጠቅመውም ይችላል ሲሉ ይተቻሉ። ይህ ሁሉ ሳላህ አብደላ ጎሽ በሽርን ገልብጦ ስልጣን እስካልጨበጠ ድረስ ነው ተብሏል። ተቀማጭነቱ በዋና መልኩ በኢትዮጵያ የሆነው የጸረ ሻዕቢያ የኤርትራ ብሔራዊ ዲሞክራሲያዊ ካውንስል መጪ ዕጣ አስጊና አሳሳቢ የሆነ ተገኝቷል ተብሏል። ይህ ተቋም በርካታ የኤርትራ ቡድኖችና ታዋቂ ግለሰቦችን ከየቦታው ሰበሰብኩ ያለ ቢሆንም ምንም የረባ እንቅስቃሴ ማድረግ ባለመቻሉና የአካባቢ አገሮችም እርዳታ እየቀነሰበት በመምጣቱ ሁለተኛ ጉባኤውንም ማድረግ እንዳልቻለ ይነገራል። የኤርትራ ተቃዋሚዎች በወያኔ ጥግ ስር ሲገኙ በአብዛኛው ወያኔን የሚደግፉና የወያኔ ተቃዋሚ ኃይሎችን የሚጻረሩ መሆናቸው ይታወቃል። አንድ የብሔራዊ ካውንስሉ መሪ ወያኔ በውስጥ ጉዳያችን ገብቶ እየከፋፈለ ሊቆየ ነው ሲል በተጨባጭ ከተወሰነ ወጪ ውጭ ይህ ነው የሚባል እርዳታ እንደማያደርግላቸውም አጋልጧል። ይህን ጸረ ሻዕቢያ ስብስብ በጋራ ሊረዱ ከተስማሙት ወያኔ ጅቡቲና የመን ውስጥ የመን የፈረሰ ሲሆን ወያኔ አላሰራ እንዳላቸውና ጅቡቲም እንደወላወለች ተቃዋሚዎቹ ይናገራሉ። ሻዕቢያ ጸረ ጉሌድ ጅቡቲ አፋሮችን ፍሩድ በመሰረ እየረዳ መሆኑ ሲነገር
ግንባሩም ሻቢያም ሐሰት ብለው ማስተባበላቸው ተደምጧል። የጅቡቲው ጋሌ ራሱ በጤና መስክ ሆነ በፖለቲካው እየታመሰና ምናልባትም ወደ ውድቀቱ መጨረሻ እያመራም ነው ተብሏል። በኢትዮጵያ እየተጧጧፈ በመሄድ ላይ የሚገኘው የፖለቲካ ቀውስ ምክንያት የአባይን ግድብ አስመልክቶ ታቅዶ የነበረው የሶስትዮሽ ስብሰባ ላልተወሰነ ጊዜ እንዲተላለፍ በወያኔ አገዛዝ መጠየቁ የተነገረ ሲሆን ግብጽ በጥያቄው የተስማማች መሆኗን ገልጻለች። ስብሰባው በቴክኒክ አጥኚዎች በቀረበው ዘገባ ላይ ለመወያየት ታቅዶ የነበረ ሲሆን አገሪቱ ውስጥ በተከሰተው የፖለቲካ ቀውስና በታወጀው የአስቸኳይ ጊዜ አዋጅ ምክንያት የስብሰባው ጊዜ እንዲጓደት ግዴታ ሆኗል ተብሏል። ፑንትላንድ የተባለችው የሶማሊያ ግዛት የውጭ ጉዳይ ሚኒስትር በቅርቡ ባወጣው መግለጫ ባለፈው ዓመት ወደ አካባቢው ከገቡ ስደተኞች መካከል አብዛኛዎቹ ኢትዮጵያውያን መሆናቸውን ገልጿል። መግለጫው ካለፈው ዓመት ጥር ወር ጀምሮ እስከዚህ ዓመት ታህሳስ ወር ድረስ 35107 ዜጎች ወደ አካባቢው የገቡ መሆናቸውን ጠቅሶ ከነዚህ ውስጥ 98% የሚሆኑት ኢትዮጵያውያን መሆናቸውን ዘርዝሯል። ወደ አካባቢው ከገቡ ጠቅላላ ስደተኞች ውስጥ 32586 የሚሆኑት ወደ የመን የተጓዙ ሲሆን ከነዚህ ውስጥ 81% የሚሆኑት ኢትዮጵያውያን እንደሆኑ ይዘረዝራል። የእርስ በርስ ጦርነት በከፍተኛ ደረጃ እያናጋት መሆኑን እያወቁ ወደ የመን ከሄዱት መካከል በርካቶቹ ባህር ውስጥ እየተገፉ መሞታቸው በየጊዜው ተዘግቧል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል።
ሰቆቃወ ጴጥሮስ አይ ምን ነው መብርሃን ኢትዮጵያን የጨከንሽባት ምን ነው ቀኝሽን ረሳሻት እስከመቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦሻሽን ታዞሪባት ፈተናዋን ሰቃቀኗን ጣሯን ይበቃል ሳትያት አራንቺ እኮ ማንም የላት አውሮፓ እንደው ትናጋዋን በፋሽስታዊ ነቀርሳ ታርሳ ተመሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ልጦ ያስበረከካት ስልጡን ብኩን መጻጉዕናት እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋኔ አንቺ ካጠገቤ አትራቂ በርታ በይኝ መብርሃኔ ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አሁን ብቻዬን ይፈራው እሽሽግበት ጥግ አጣሁ ምጽናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ሰጋሁ አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈራው አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዛ ወዟን ቀፍፌ በህፃን እግሬ ድከባት በህልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላይ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደወዙ ፍሳሽ በገጠር የደመና አዳሲ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጥረን ስትተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ በጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥጥ ከወፎች ዜማ ሲቀዳ ልቤ በነፋስ ተንሳፎ በዋሽንት ዋይታ ሲከዳ ያቺን ነው ኢትዮጵያ የመላእክት መብራን ረሳሻት ያቺን የልጅነት መስራች የህፃንነት በስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርቶሽሽን ትነክሽባት ስሜን በስምሽ ሰይሜ ባገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ እድሌ ካንቺ ተቆራኝታ ነፍሴ ከከፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው ያባ ተድላ ረድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ ባንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምነው በረኝነት ዕድሜ ዐይኔን በጓጎጣት የሎስ የጋኔል ጥምብ አንሳ ከንፎ ወርዶ በጨለማ በርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል እናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አዎን ብቻዬን ነኝ ፈራሁ መጸናበት ልብ አጣሁ ተሸግበት ጥጋጣሁ ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ ዛፉ ግርጌ ሲጥላት እናቷ በራ ደርሳላት ባክናፏ ሙቀት ታቅፋት እፍ እያለች ግንባራዋ ላይ ሕይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት አለዚያም ጽናትሽን ስጭኝ ልጠጣው ኪዳነ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በሥጋውሬ እንዳልታወር ለየለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በሕሊናዬ ዲብ ኃይልሽ በሕዋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም ኩርትም ብዬ የችልበት ይሸሸግበት አይጠፋም የግማደ መስቀሌን ጉጥ እታገስበት አላጣም አለዚያም አብቻዬን ነኝ ኢትዮጵያም ያላንቺ የላት አንቺ አጽኚኝ እንድጸናላት አስርጪብኝ የእምነት ቀንጃ ለስጋቴ አጣማጅ አቻ ለጭንቀቴ መቀነቻ አዎን ብቻዬን ነኝ ፈራሁ ሸሸግበት ጥግ አጣሁ መጸናበት ልብ አጣሁ 1961 ቀበልና
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሽቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 21 ምዕራፍ 16 ከሴ በራ ማዕከላዊ የቆየሁት ለአስር ወራት ነው። የሚገርመው በ1970 ዓመተ ምህረት የቆየሁትም ለአስር ወራት ነበር። የሚገርም አጋጣሚ በዛው በታሰርኩበት ዓመት መጨረሻ ሳላስበው ባለ ብዙ ስሙ እስር ቤት እንደገና ገባው። በጀሚል አክበር ከአገር ፍቅር አዲስ አበባ መጽሐፍ ላይ ስሙ ከርቸሌ፣ ወህኒ፣ ዶሮ ማነቂያ፣ ካምፓስ፣ ህዝብ ማመላለሻ፣ አገር ፍቅር ወዘተ ነው የሚላቸው። እኔ ደግሞ እሱ ወዘተ ካለው ውስጥ ከሴ በረሃን መርጫለሁ። ስሙን ማን እንደሚያወጣለት የሚያውቅ ሰው የለም፣ ግን ያው እስረኛው ነው ሊሆን የሚችለው። የእስር ቤቱ ህጋዊ ስም የአዲስ አበባ ወህኒ ቤት ነበር። እስር ቤቱ አሁን ደብዛው ጠፍቷል። ያ ሰፊና ጉደኛ ግቢ አንዲት ምልክት እንኳን ሳይቀር ነው የፈረሰው። ቢያንስ ዓለም በቃኝ የሚባለውን ቤት እንኳን በሆነ ዘዴ ቢያስቀሩት ጥሩ ነበር። ከተፈለገ ደግሞ ይቻል ነበር። በተለይ ያ ክብ መሰል ባለ 8 ማዕዘን ዓለም በቃኝ የተሰራው በንግስት ዘውዲቱ ዘመን ስለነበር ከቅርስነት ደረጃም አልፏል። ሳያፈርሱት ቆንጆ አርገው ቢያድሱት ኖሮ የአፍሪካ ህብረት ህንጻን ውበት በፍጹም አይቀንሰውም ነበር። እንዲያውም የአፍሪካውያንን የባርነትም ሆነ የቅኝ ግዛት ስቃይ በቀጥታም ባይሆን ሊያስታውስ ይችል ነበር። ያ የድንጋይና የብረት ስሪት እንዴት አርጎ እንደፈረሰ ሳስብ ይገርመኛል። ለማንኛውም የከሴ በረሃ ቦታው ለአፍሪካ ህብረት ተሰጥቶ በአሁኑ ሰዓት ያሉት ፎቆች ተሰርተውበታል። የድሮው የአፍሪካ አንድነት ጽህፈት ቤት ከከርቸሌ ማዶ ሲሆን አንድ ህንጻ ብቻ ነበረው። የድሮ ፎቅ አሁንም የህብረቱ ጽህፈት ቤት ግቢ ውስጥ ነው። የከሴ በረሃ ከአቅጣጫ አንጻር በአራት መክፈል ይቻላል። በዋናው በር ሲገባ በስተቀኝ በኩል ኢንዱስትሪ የሚባለው ይገኛል። ለምሳሌ የብረታ ብረትና የእንጨት ውጤቶች የሚመረትበት ነበር። ትንሽ ወረድ ብሎ ኳስ ሜዳ፣ አስተዳደርና ክሊኒክ ይገኛል። በስተግራ በኩል የጥገና ማዕከል፣ ሺገዳይ የሚባለው የልብስ ማጠቢያ፣ የእስረኞች ምግብ መቀቀያ፣ ወፍጮ ቤት፣ መጽሐፍት ቤትና የህብረት ሱቅ አለ። ይህ እንግዲህ ወህኒ ቤቱን ወደ ጎን እኩል ብንከፍለው መጀመሪያ የምናገኘው የግቢው ግማሽ አካል ነው። ቀሪው ግማሽ በዋነኝነት የእስር ቤቱ የተለያዩ የሰው ማጎሪያ ክፍሎች ናቸው፣ ክልል ተብለው ይጠራሉ። ሁለተኛው ግማሽ በስተቀኝ 3 የእስር ክልሎች አሉ፣ የፍርደኛ፣ የሴቶችና የፍትሐብሔር የሚባሉ። በስተግራ ደግሞ ያለም በቃኝና የቀጠሮ ክልሎች ናቸው። እያንዳንዱ ክልል ባጥር የተከለለ ነው። ክልሎቹ ከእስረኞች የእስር አይነት ወይም ደረጃ ጋር ሁልጊዜ ተመሳሳይ አይደለም። ለምሳሌ ባለም በቃኝ ክልል ውስጥ አብዛኛው ያልተፈረደባቸው የቀጠሮ እስረኞች ይበዙ ነበር። በቀጠሮ ክልልም እንዲሁ በርካታ የተፈረደባቸው እስረኞች ይገኛሉ። በክርችሌ አንዱም ነገር ወጥነት የለውም። አሳሪዎችና ገራፊዎች ከታሳሪዎችና ከተገራፊዎች ጋር የለየላቸው ነፍሰ ገዳይ ወንጀለኞች አንድም ወንጀል ካልሰሩ ንጹሃን ጋር ሉኡላንና ልዕልቶች ከጥበቃ ሰራተኞችና ከቤት ሰራተኞች ጋር ጀነራሎች ከምልምል ወታደሮች ጋር መኳንንትና መሳፍንቱ ከጭሰኛ ገበሬዎች ጋር አብረው ይኖራሉ። ባለ 8 ማዕዘኑ ዓለም በቃኝ የሰራ ካላቱ ድንጋይ ነው። መግቢያ መውጫው ደግሞ ድርብ የብረት በር ነው። ከመጀመሪያውና ከሁለተኛው የብረት በር መካከል ሰፋ ያለ ቦታ አለ። ፎርታ ይባላል። በዋነኝነት የዘቦች መቀመጫ ነው። ሆኖም እስር ቤት ውስጥ ወንጀል የሰሩ እስረኞች በካቴና ታስረው ለተወሰነ ሰዓት ወይም ቀናት ይቆዩበታል። አዲስ እስረኞችም ወደ ተለያዩ ክልሎች እስኪመደቡ ድረስ በዚሁ ፖርታ ለጊዜው ይቆያሉ። ያ ግቢ 57 ክፍሎች አሉት። ግማሹ ምድር ላይ ሲሆን ቀሪዎቹ ክፍሎች ደግሞ ፎቅ ላይ ናቸው። እያንዳንዱ ክፍል ከ15 እስከ 20 ሰው ድረስ ይይዛል። ግቢው በሲሚንቶ የተነጠፈ ሲሆን እስረኞች እግራቸውን ለማፍታታት ዙሪያውን ይዞራሉ። ኋላና ፊት ሆነው ብዙውን ጊዜ ጥንድ ጥንድ በመሆን በስርዓት ይራመዳሉ። ይህ እንቅስቃሴ በሁሉም ክልሎች የተለመደ ነው። ዓለም በቃኝ መሃል ላይ አንድ በእንጨት የተሰራ ታዛ ነበረ። በንግስት ዘውዲቱ ዘመን በሞት የሚቀጡ ሰዎች የሚሰቀሉበት ነበር ይባላል። እኛ በነበርንበት ዘመን ግን አዲስ እስረኞች ተሰብስበው ይቀመጡበታል፣ ያድሩበታል፣ ወይም ደግሞ በእስር ቤት ውስጥ ወንጀል የሚሰሩ ሰዎች በግር ብረት ይታሰሩበታል። ቀጠሮ። ይህ ግቢ ከ1971 ዓመተ ምህረት በኋላ 3 ተጨማሪ ቤቶች ተሰርተውለት በጠቅላላው 12 የእስር ክፍሎች ነበሩት። አንደኛው ቤት 250 ሰው ይውጣል። ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ ቤቶች በተመሳሳይ እስከ 250 ሰው ማጎር ይችላሉ። አራተኛ ቤት በቆርቆሮ የተሰራ ሲሆን 120 ሰው ይታጨቅበታል። ስምንተኛና ዘጠነኛ ቤቶችም የቆርቆሮና የአስቤስቶስ ቤቶች ሲሆኑ እያንዳንዳቸው እስከ 150 ሰው ይጠቀጠቅባቸዋል። አስረኛና 11ኛ ቤቶች በሺ የሚቆጠሩ ሰዎች የሚጎሰጎስባቸው ሲሆኑ ከሌሎቹ ቤቶች በበለጠ አሰቃቂ ናቸው። ቤቶቹን የሰራው አቶ ብሩ ይማም የሚባል እስረኛ ነው። ሁለቱም የቆርቆሮ ቤቶች ሲሆኑ ባለ 3 ደረጃ በእንጨት የተሰራ የመተኛ ቆጦች አሏቸው። በበጋ ሙቀቱ፣ በክረምት ደግሞ ብርዱ አይጣል ነው። ፍርደኛ። ሁሉም ቤቶች በቆርቆሮ ነው የተሰሩት። በጣም ጠንካራና የድሮ ቤቶች ናቸው። እንደ ሌሎቹ ክልሎች ቤቶቹ የተሰሩት ዙሪያውን ነው። የግቢው መሃል በድንጋይ የተነጠፈ ሲሆን እስረኞች ፍራሻቸውን ፀሐይ የሚያሞቁበት ወዲህ ወዲያ እያሉ የሚንቀሳቀሱበት ነው። የፍርደኛ ክልል ክፍሎች በመቶ የሚቀጠሩ እስረኞችን ይይዛሉ። ሁሉም በእንጨት የተሰሩ የቆጥ አልጋዎች አሏቸው። ፍትሐብሔር። ከገንዘብ ጋር በተያያዘ ጉዳይ የታሰሩ እስረኞች የሚቆዩበት ክልል ሲሆን ቤቶቹ በሙሉ በድንጋይ የተሰሩ ናቸው። እስረኞቹ በቁጥርም ቢሆን ከሌላው ክልል አነስተኛ ናቸው። ስለዚህ የተፋፈገ አይደለም። ታሳሪዎቹ ሀብታሞች ናቸው። ለአስተዳደሩም የገንዘብ እርዳታ የሚያደርጉና ለፖሊሶችም በቂ ጉቦ ስለሚሰጡ በአንጻራዊነት ንጹሕ ግቢ ሲሆን ለእስረኞቹ የተመቻቸ ነው። ብዙዎቹ አገልጋዮች አሏቸው። ከሴ በረሃ ገንዘብ ካለህ ምንም ነገር ማድረግ ትችላለህ። ከታሰሩት መካከል አቶ ጠናና ከዘር ኤባ የሚባሉ የቡና ነጋዴዎች ነበሩ። ጥቂቶቹ በጣም ደግ ሰዎች ነበሩ። ለስረኛው በግልም ሆነ በቡድን በገንዘብና በቁሳቁስ ድጋፍ ያደርጉ ነበር። የእስር ቤቱ አስተዳደር ምን ያህል ሺህ ብር በውዴታም ሆነ በግዴታ እንደወሰደባቸው አይታወቅም። በእስር ቤቱ ህንጻ ስር አንድ ምድር ቤት አለ። እዚያ ውስጥ አንድ የኤሌክትሪክ ወንበር ነበር። በንጉሱ ዘመን ሞት የተፈረደባቸውን ለመግደያ ነው ሲባል ሰምተናል። እኛ በነበርንበት ጊዜ በወንበሩ ላይ የተገደለ ሰው አልነበረም። በነገራችን ላይ ኢትዮጵያ ውስጥ ኤሌክትሪክ መግደያ ለመጀመሪያ ጊዜ ያስገቡት አጼ ምኒልክ ናቸው ይባላል። በወቅቱ ግን ኤሌክትሪክ ኢትዮጵያ ውስጥ ስላልነበር ስራ ላይ ሳይውል ቀረ። የከሴ በረሃዎች ወንበሮች ግን ምኒልክ ያስመጧቸው አይደሉም። ከርችሌ ግቢ ውስጥ ጥግ ላይ አንድ ትንሽ ወንዝ እስር ቤቱን አቋርጣ ታልፋለች። በወንዙ አቅራቢያ ያለው ቦታ በጣም ለምለም ነው፣ በሳርና በእጽዋት የተሞላ። ስልሳዎቹ የቀዳማዊ ኃይለ ሥላሴ ባለስልጣኖች የተቀበሩበት ነው። አጽማቸው ያለበት ቦታ ላይ አይን የሚስቡ ጭብጭብ ብለው የበቀሉ ቀጭንና ረጅም የጥሩምባ ቅርጽ ያላቸው ነጭ አበቦች በቅለዋል። እዚያ ቦታ ብቻ ለምን እንደበቀሉ ማንም አያውቅም። በ1970 ዓመተ ምህረት ታስሬ በነበረበት ጊዜ እስረኞች ነቅለው እንዲጥሉ ታዘው ድራሹን አጥፍተውት ነበር። በ1972 እንደገና ስመጣ አበቦች የበለጠ ፈክተው አየኋቸው። አንዳንድ እስረኞች ምርጣዝ ምርጥ አበባ ያበቅላል እያሉ በምጸት ሲናገሩ፣ ብዙዎቹ ደግሞ በግፍ የተገደሉ ስለሆነ አጽማቸው እንዳይጠፋና ቀን ሲያልፍ በክብር እንዲቀበሩ አምላክ ምልክት ያደረገበት ነው ይሉታል። አበቦቹ እየተነቀሉም ቢሆን ደጋግመው መብቀላቸው ተአምር ነው ከማለት ውጭ ሌላ መልስ የለውም። በአንድ ወቅት ወህኒ ቤቱ አበቦቹ አልጠፋ እያሉ ስላስቸገሩት ለሬሳ ሳጥን ሻሾች በሽያጭ ያቀርብ ነበር። ለገቢ ማስገኛ ሆን ብሎ የተከላቸው ለማስመሰል ሳይሆን አይቀርም። እስር ቤቶቻችን አንዱ ካንዱ ይለያል፣ የኑሮ ስልታችን ግን ተመሳሳይ ነው። እኔ የቆየሁት ሁለት ክፍሎች ውስጥ ነው። ለአንድ ዓመት ያህል 9 ቁጥር ውስጥ ኖሬያለሁ። ቀሪውን 5 ዓመት ደግሞ ቀጠሮ አንደኛ ቤት ነበርኩ። 9 ቁጥር በእስረኞች ጉልበት የተሰራ የአስቤስቶስ ቤት ነው። ቀደም ብለው የነበሩት አሮጌዎቹ የስር ክፍሎች ሞርተው ስለነበር አዲሱ 9ኛ ቤት ተመደብኩ። ቤቱ በርካታ የደረቅ ወንጀለኞችና የደርግ አጋር ድርጅት አባላት ነበሩበት። ለነገሩ የኛ ልጆችም ስለነበሩ ችግር አልነበረብኝም። ማታም ሆነ ቀን እስከፈለኩ ድረስ መሄጃ አላጣም። ቤት ለመቀየር ከፈለክ የምትቀየርበት ቤት ውስጥ የምታውቀው ቢያንስ አንድ ሰው ያስፈልጋል። ቀላሉ መንገድም እሱ ነው። በእነሱ አማካይነት የክፍሉን ካቦ አነጋግሮልህ ተፈሪቺ እስረኛ ሲኖር በሱ ምትክ መቀየር ይቻላል። ዱርዬና ሌባ ከሆነ የትኛውን ቤት በቅያሪ አይቀበለውም። ቅያሪ ሲፈለግ የቤቱ ካቦ መልካም ፈቃድ ወሳኝ ነው። እኔ የቀየርኩት ቤት የአባዎቹ ጓደኞችና የሰፈሬ ልጆች ዲበና እስክንድር ነበሩ። ሌሎች የማውቃቸው ልጆችም ነበሩ። ስለዚህ አንደኛ ቤትን መረጥኩ። ቤቱ ከጥቂት የደረቅ ወንጀል እስረኞችና 1-2 ብለህ የምትቆጥራቸው የደርግ የወያኔና የኤርትራ ሰዎች በስተቀር አብዛኛዎቹ የኢሃፓ ልጆች ናቸው። ቀጠሮ አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ ቤቶች በጣም ተመሳሳይ ናቸው። ቀጠሮ አንደኛ ቤት ከ200 እስከ 250 ሰው ይይዛል። በሶስት መደዳ 6 የመኝታ አካባቢዎች አሉ፣ ቆጡንና ምድሩን ጨምሮ ማለት ነው። በዋነኛነት በሁለት አቅጣጫ ካሉት ጠባብ መተላለፊያዎች በስተቀር ሁሉም ቦታ የመኝታ ስፍራ ነው። የመጨረሻው አስከፊ የመኝታ ቦታ የመተላለፊያው መንገድ ነው። ይህ ቦታ እስረኛ ሲበዛ ደረቅ እስረኛ የሚባሉት በተለይ ጭልፊቶቹ የሚተኙበት ሲሆን ሌሊት ወደ ሽንት ቤት ስንሄድ እየረጋገጥናቸው ነው የምናልፈው። እዚያ ቦታ ቀን መተኛት አይቻልም። መተላለፊያ ስለሆነ ድሪቷቸውን የማንሳት ግዴታ አለባቸው። ያማቸውም እንኳ በቀን መተኛት አይፈቀድላቸውም። ብዙ ጊዜ ቀን ማረፍ የፈለጉ ወይም ያመማቸው ከቤት ውጭ ደረቅ ድንጋይ ላይ ጥቅ ይዘው ይተኛሉ። አንድም የፖለቲካ እስረኛ መተላለፊያ ላይ አይተኛም፣ በሕግ ሳይሆን በደባልነት የሚያስጠጋው ስለማያጣ። ሁለተኛው የማይፈለግና የማይመች የመኝታ ስፍራ ደቦቃ ይባላል። ከፎቅ ስር ስለሆነ ከላይ አዋራው ይጎናል። ውሃና ሻይ ከተደፋ ከስር የሚተኙ እስረኞች ላይ ይፈስባቸዋል። ደቦቃ በአብዛኛው እስረኛ አይፈለግም። ፎቅ አብዛኞቻችን የምንፈልገው የመኝታ ቦታ ነው። በተለይ በግድግዳው ዙሪያ ያለው ተመራጭ ነው። ልብስ ለመስቀል ይመቻል። በመጋረጃም ለመከለል እንዲሁ ተስማሚ ነው። አልጋ ላይ መተኛት የማይገኝ እድል ነው። ለአንድ ሰው አንድ አልጋ ስለሆነ ትልቅ ነጻነት አለው። በሁለት አልጋ መካከልም ለመውረጃ ክፍተት ስላለ ምራቅ የሚያስውጥ የመኝታ ስፍራ ነው። አልጋ ላይ የሚተኙ ብዙ ጊዜ 15 እና 20 ዓመት ወይም እድሜ ልክ የሚፈረድባቸው እስረኞች ስለሆኑ አልጋ ይለቀቃል ብሎ ማሰብ ይከብዳል። እያንዳንዱ እስረኛ በግሉ ድሪቶ የምንለው ፍራሽ አለው። ድሪቶ የተለያዩ ጨርቆች ለምሳሌ አንሶላ፣ ሱሪ፣ ሸሚዝ እና የውስጥ ሱሪ እየተጣጣፈ የሚሰራ የኛ ፍራሽ ነው። እያንዳንዱ ድሪቶ ወፍራም ነው። ድሪቶ በወፈረ ቁጥር ምቾቱም ይጨምራል። ሌላው ደግሞ የምላስ ያህል ቀጭን ነው። እንደ ብርድ ልብስ ጠቅሎ ወዲያ ወዲህ ማለት ይቻላል። ድሪቶ ይሸጣል፣ ይዋሳል፣ ይከራያል፣ በስጦታም ይሰጣል። የሚፈቱበትን ቀን የሚያውቁ አንዳንድ ደረቅ እስረኞች ድሪቷቸውን ሸጠው ይሄዳሉ። የሚያውቁት ሰው ታስሮ ከመጣም ያውሳሉ፣ ለጊዜው የቸገረው ከተገኘም ያከራያሉ። በስጦታም የሚያስተላልፉ በርካታ ናቸው። ልብስን የምናድረው የራሳችንን አንሶላና ብርድ ልብስ ነው። በርግጥ በሁለት ዓመት አንዴ አስተዳደሩ የሚሰጠን ነጣ ያለ ብርድ ልብስ ነበር፣ የደርግ ብርድ ልብስ የምንለው። አዲስ እስረኛ እቤት ውስጥ ከገባ ይደነግጣል። ከ200 በላይ ድሪቶ ተደርድሮ ሲያይ ይበረግጋል። ከራስጌ የሚከመረው ልብስ፣ ዙሪያውን የተንጠለጠለው ጨርቅ፣ ሳህን፣ ኩባያ፣ ፌስታል ያስፈራል። በሁለት ድሪቶዎች መካከል ክፍተት የለም። ያ ዝብርቅርቅ ቤት የሚገርምም የሚያስደነግጥም ነው። በተለይ ማታ ሁሉም ቤት ውስጥ ስለሚሆን ትዕይንቱ ጉድ ያሰኛል። ግማሹ ያነባል፣ ሌላው ሁለት ሶስት ሆኖ ወሬውን ይጠርቃል፣ አንዳንዱ ክራሩን ይከረክራል። የሚዘፍንም አለ። በሐሳብ ተውጦ ጣራ ጣራውን የሚያይ ማዕት ነው። ሌላው በጊዜ ተጠቅሎ ለሽ ይላል። እረፍት የሌላቸው የሁሉም ሰው ጓደኛ የሆኑ ደግሞ አሉ። ከፎቅ ወደ ደቦቃ፣ ወዲያው ደግሞ ወደ ሰኔቻ በመሄድ ሲዞሩ ያመሻሉ። ጥቂቱ ማዶ ለማዶ እየተጫጫኸ ያወራል። የወህኒ ቤቱ አንዱ ክፍል ብቻ ራሱን የቻለ አንድ ዓለም ነው። እዛው እንቀመጣለን፣ እዛው እንበላለን፣ እንጠጣለን፣ እዛው እናነባለን፣ እዛው እንተኛለን። አንድ ድሪቶ የአንድ ሰው ቤት ነው። ካልተፈቀደ የሰው ቤት መግባት ነውር ነው። እሁድ የዘመድ ጥየቃ ዕለት ሁሉም ነገር ጣራ ይነካል። ምሽቱ በሳህን ኳኳታ ስለሚታጀብ የቤቱ የድምፅ አውድ የተለየ ነው። ሳቅና ጨዋታ ይበዛል። ተደብረው የሚያመሹት ዘመድ ያልመጣላቸው ብቻ ናቸው። ብዙ የሚገርሙ ነገሮች አሉ። እኔን የሚያስቀኝ ሁለት ጎረቤቶች ሲኮራረፉ ማየት ነው። በሆዴ ለሽብዬ ከሩቅም ቢሆን አያለው። ከሁሉም በላይ መከታተልም የምንፈልገው ያን ጊዜያዊ ኩርፊያ ነው። የተቋረፉ ልጆች በጣም ተጠቃቅቶ በተዘረጋው ፍራሽ ላይ ስንዝር እንኳን ድንበር አይተላለፉም። ባየር ላይም ቢሆን አንዱ ያንዱን ድሪቶ መርገጥ አይደለም አይነካተም። እንዳይታዩ ሁለቱም ፊታቸውን አዙረው ይተኛሉ። ያንጠለጠሉት ቡትቶ እንዳይነካካ ድንበር ያበጁለታል። አንዱ ሲጋራ እያጨሰ ከሆነ ቁሩን አያስበውም። ሲበላም እንዲሁ ነው። የሚበላ ከተገኘ የተጠላው ጎረቤት ምራቁን መዋጥ ይችላል። አይኑ እያየ ራቅ ላለ ሌላ ልጅ እንብላ ብሎ ይጋብዘዋል። ይህ ጊዜያዊ ጸብ ነው። ከመነሻው የማይዋደዱ ከሆነ ጎን ለጎን ለመኝታ አይደለደሉም። ቀን ቀን ሁሉም እስረኛ መኝታውን እንዲያነጥፍ ይገደዳል። እቤት መቆየት የሚፈልግ ሰው ካልሆነ በስተቀር ድሪቶችን መጠቅለል በተለይ ምድር ላይ ያሉት ግድ ነው። የጽዳት ተረኞች ቤቱን ይጠርጋሉ። መኝታንና ልብስን ማዝረክረክ ካቦውንና የጤና ኮሚቴዎችን ያናድዳል። የጋራ ቤት ስለሆነ የጋራ ሕግ ማክበር ግድ ነው። ያለበለዚያ ቅጣት ያስከትላል። እኛ ቅጣት ደረጃ አንደርስም። ሁሉም የቤት ውስጥ ሕጎች በጣም የሚጠቅሙን ስለሆነ እናከብራለን። በጎላ ጥፋት ውስጥ አንገኝም። ወመኔዎቹ ግን የቅጣት ሰለባ ናቸው። የሥነ ሥርዓት ኮሚቴዎች ጥፋት ሳይፈልጉባቸው አይቀርም። ስለሚከታተሏቸው ስህተት ያገኙባቸውና በጽዳት ሥራ ይቀጧቸዋል። የከሴ በረሃ ኑሯችን የደስታ የሐዘንና የሰቆቃም ነበር። የግል ኑሮና እንቅስቃሴ ቢፈለግም አይገኝም። የግል ገመና የለም። ቤት ዘግተን የምናደርገው አንድም ነገር የለም። ልብስ ስናወልቅና ገላ ስንታጠብ ሰው ያይናል። ሽንት ቤት ስንቀመጥ ተፋጠን ነው። ስንበላ ልንከለል አንችልም። ገንዘብ ከቤተሰብ ስንቀበል አገር ያይናል። ኑሯችን የት ሄጄ ልደበቅ ያሰኛል። በርካታ መዝናኛዎች ነበሩን። ከቤት ውስጥ እስከ ቤት ውጭ በማንበብ መዝናናት የሚፈልግ ካለ እድሉ ሰፊ ነው። ቤት ውስጥ ቼስና ዳማ አለ። የተወሰኑ ክራሮችም ነበሩ። የሙዚቃ አፍቃሪዎች ራሳቸውን አስደስተው ሌላውንም ያስደስታሉ። ከመለስካቸው ጋር ማዶ ለማዶ ነበር የምንተኛው። ክራር መምታት ሲጀምር ጆሮዬ ይቆማል። ሌሎች ሶስት ክራር መጪዎችም ነበሩ። ሽመልስ፣ ደመላሽና በቀለ የሚባሉ። ካሳሁን ደግሞ ጥሩ ያንጎራጉር ነበር። ከዚያ ሁሉ ጫጫታ የነሱን የክራር ጨዋታና ዘፈን ጆሮዬ ነጥሎ ይሰማል። ረስቼ ነው እንጂ ሌሎችም ነበሩ። ግርማ ምርጥ ሰዓሊ ነበር። በሰማያዊ ቀለም የሰራት የአንዲት ሴት ስዕል እስካሁን አይረሳኝም። ስስ የሌሊት ልብስ ለብሳ መጋረጃ አጠገብ ቆማ ነው የሰራት። በእንጨት ፈልፍሎ የሚሰራቸው ቅርጾችም የሚገርሙ ነበሩ። ሀብታሞች ሽጥልን እያሉ ከፍትሐብሔር ድረስ ይመጣሉ። 10 ሳንቲም እያረረበትም ቢሆን አልሸጥም ነበር የሚላቸው። በከሴ በረሃ የምንበላው በቡድን ነው። መቅሩስ እንለዋለን። ስብስቡ ከ2 እስከ 7 አባላት ይይዛል። 23 ልጆች የመሰረቱት መቅሩስ 23 የሚባልም የነበረ ይመስለኛል። መቅሩስ የሚመሰረተው ከቅርርብ አንጻር ነው። ለምሳሌ ከአንድ ከፍተኛ የመጡ ልጆች እንደ ብዛታቸው የተለያየ መቅሩስ ይመሰርታሉ። በከፍተኛቸው ቁጥር 6ቶች፣ 7ቶች፣ 25ቶች ወዘተ ይባላሉ። ሁሉም አንድ ላይ ሳይሆን ቀደም ብለው እንደነበራቸው ቅርርብ ማለት ነው። የክፍለ ሀገር ልጆችም እንዲሁ። በዚህ በኩል ትዝ የሚሉኝ የናዝሬት ልጆች ናቸው። ናዝሬቶች እንላቸዋለን። ከማዕከላዊ ምርመራ የመጡ እስረኞችም እንዲሁ እንደነበራቸው የትውውቅ ደረጃ መቅሩስ ያዋቅራሉ። ከዚህ ውጭ ብቻውን ለምሳሌ ከፖሊስ ጣቢያ የመጣ እስረኛ ወህኒ ቤት ከመያፈራቸው አዲስ ጓደኞች ጋር ይቀላቀላል ወይም አዲስ የመገቡደን ይመሰርታል። የመቅሮስ ዋነኛ ድንበሩ ፖለቲካ ነው። ኢህአፓ ከኢህአፓ ጋር፣ ሻቢያ ከሻቢያ ጋር፣ ህወሓት ከህወሓት፣ መይሶን ከመይሶን፣ ወሮ በላው ከወሮ በላው። ይህ ልዩነት በኔ ትዝብት በትክክል ስራ ላይ የሚውለው በእኛ ብቻ ነበር። በተለይ ለእኛ ልጆች ትልቁ ሐራም ሙያቸው መግረፍና መግደል ከነበሩ ሰዎች ጋር ባንድ ትሪ መብላት ነው። መቅሩስ በዚህ ቀመርና መንፈስ ነው የሚመሰረተው። የመቅሩስ ቁጥር እየቀነሰ እንጂ እየጨመረ አይመጣም። በፍቺ ወይም በሞት ምክንያት የሚለይ አባል ካለ ቁጥሩ ጎሏል ተብሎ አዲስ ሰው አይገባም። የህግ የማይሰራው አንድ የመቅሩስ አባል ጓደኞቹ በሙሉ ከተፈቱ ነው። ብቻውን የቀረ ልጅ ወደ ሌላ መቅሩስ መቀላቀል ግድ ይለዋል። ክርቸሌ እንደ ማዕከላዊ አይደለም። ብቻ መብላት መብትህም ነው። የሚገርምም አይደለም። እኛ ቤት መስፍን የሚባል የደርግ ሰው ብቻውን ይበላ ነበር። ሌላ የደርግ አባሉ የመንግስቱ ገመች ወንድም ነበር። እሱ እንኳ ያመው ስለነበር ብቻውን ነበር የሚበላው። ከውጭ አገር ስለመጣ ነው መሰል ሰላይ ነው ብለው አስረውት ነበር። ከሌላ ቤትም እንዲሁ በፖለቲካ ምክንያት ወይም በግል ጸባያቸው ብቻቸውን የሚበሉ እንደነበሩ አውቃለሁ። አንዱና ዋነኛው የመቅሮስ ጥቅም ቤተሰብ በየቀኑ ምግብ ይዞ እንዳይመላለስ ለማድረግ ነው። ለነገሩ ቤተሰቦች በየቀኑ ለመምጣት ቢፈልጉም ሊያደርጉት አይችሉም። ቤተሰብ ምግብ መላክ ባይቸግረውም በየቀኑ ያን ሁሉ ዓመት ሊያመላልስ የሚችል ሰው ማግኘት አይችልም። በየቀኑ ምግብ የሚመጣላቸው የኛ ልጆች መኖራቸው ትዝ አይለኝም። ከኛ ልጆች ውጭ አንድ ሻለቃ በየቀኑ ይመጣላቸው ነበር። ይህ በታቤር ክልል ውስጥ የነበሩትን ሀብታሞች አይመለከተም። ለነሱ ሹፌሮቻቸው ናቸው የሚያመላልሱላቸው። ሌላው የመቅሩስ ጥቅም ለመረዳዳት ነው። የመቅሩስ አባላት የኢኮኖሚ ደረጃ የሚለያይ ስለሆነ ሳምንቱን በሙሉ እሁድንም ጨምሮ ምግብ የማይመጣላቸው በርካታ ልጆች ነበሩ። ምግብ የማይመጣላቸው የሌሎቹን ተካፍለው ሊበሉ ግድ ነው። በ15 ቀን አንዴ ብቻ ቤተሰብ የሚመጣላቸው ልጆች ጭራሹኑ ጠያቂ ከሌላቸው ልጆች በምንም አይሻሉም። ከመቅሩስ አንጻር ሲታይ ማለቴ ነው። ያውም እሁድ ቀን ትርጉም የለውም። ለግለሰቡ ግን ፌሽታ ነው። የሁሉም መቅሩስ አባላት ቁጥር ተመሳሳይ እንዳልሆነ ሁሉ የመቅሩሶቹ የኢኮኖሚ አቅምም ይለያያል። ሳምንቱን ሙሉ ከቤት የሚመጣ ምግብ ተጋርተው የሚበሉ መቅሩሶች ነበሩ። በተቃራኒው ከእሁድ በስተቀር ከቤት የማይመጣላቸው መቅሩሶችም ነበሩ። ትልቁ የረሃብ ቀን ቅዳሜ ነው። እሁድ የዘመድ መጠየቂያ ቀን ስለሆነ ቤተሰብ ቅዳሜ አይመጣም። እሁድ ቀን የተገኘ ገንዘብ ደግሞ ቅዳሜ ስለማያደርስ በዚያ ቀን ገዝቶ ወይም ሰርቶ መብላት ያዳግታል። በግሌ ቅዳሜ ቀን መስራት ሞቴ ነበር። ቅዳሜ ወጥ ከምሰራ ድንጋይ ፍለጥ ቢሉኝ ደስ ይለኛል። ማንበብም ሆነ ሌላ ስራ መስራት የሚያስጠላኝ ቅዳሜ ቀን ነው። የእስር ዘመናችን እየጨመረ ሲሄድ ቤተሰብም እየደከመ ሄደ። ወይ አንሞት ወይ አንፈታ። እናቶች ይታመማሉ። ወንድሞችና እህቶች አድገው በትምህርት ቤት ይወጠራሉ። ያደጉትም ራሳቸውን ችለው ከቤት ይወጣሉ። የቅርብ ዘመዶች ሆነው የሚጠይቁ ካሉ ድራሻቸው ይጠፋል። ያኔ ነው የበርካታ መቅርሶች ህልውና ፈተና ላይ የወደቀው። በዚህም የተነሳ 3-4 ልጆች ከአንድ ልጅ ቤተሰብ በሚመጣ ምግብና ገንዘብ የሚኖሩ ነበሩ። ግለኝነት አልነበረም። እኛም የምንለየው በዚያ ነው። ተካፍለን ነው ስንበላ ይኖር ነው። ኑሯችን የሚያስቀና ነበር። ተካፍሎ መብላት የተሰራንበት እስከሚመስል ድረስ መለያችን ነበር። ያም ሆኖ ግለኝነት በግለሰብ ይሁን በቡድን አልነበረም ልል አልችልም። ለምሳሌ 2 ልጆች ምክንያት ፈልገው ከዚያ የኑሮ ስልት እንደተለዩ አውቃለሁ። በሺ ከሚቆጠር ሰው መካከል ለወሬ የሚበቃ ግን አይደለም። በዚያን ክፉ ጊዜ ሳዊ የሆነው የግለኝነት ጸባያችን በቅጥልቅ ሲታይቷል። ከመክሮስ ውጭ ያለን ሰው እየተቸገረ እንዳላዩ ማለፍ ይኖራል። ለማኘክ የሚያስቸግረውን የደርግ ዳቦ በውሃ እየማገ ሲበላ የቤት እንጀራ የሚበሉ መቅሩሶች እንብላ ሊሉት ይችላሉ። ግን ከልብ ላይሆን ይችላል። ስንቱንስ ጋብዘት ይችላል። ለማንኛውም ችግር ክፉ ነው። ገደብ የሌለው ደግነት የሚያበዛን ሰው እንኳ ያስጨክናል። ይህ ክስተት ከእሁድና ከሰኞ መስተቀር እዚህም እዚያም ይታያል። ክስተቱ ተፈጥሯዊ ነው መሰል ሁሉም አይነት እሰኞች ላይ ይታይ ነበር። ያም ሆኖ እንዲህ አይነት አጋጣሚ ትልቁን የመረዳዳት ገጽታ ሊያጨልመው አይችልም። ምግብ አይደለም የሚመጣላቸውን ገንዘብ የውስጥ ሱሪና ሌላም ዕቃ እኩል የሚያካፍሉ ልጆች ማየት ብርቅ አይደለም። በከርቸሌ ወጥ እናጠብ ነበር። እኔንማ የሚያህለኝ አለ ብዬ አልገምትም። ወጥ ሲመጣ ያለው ትዕይንት ለጉድ ነው። ባቡሩ መጣ ነው የምንለው። ለአንድ ክልል በርካታ በርሜል ነው ተከታትሎ የሚመጣው። አንዱን በርሜል ሁለት ሰራተኞች ፊትና ኋላ ሆነው በበርሜሉ እጀታ ውስጥ ትልቅ እንጨት አድርገው ትከሻቸው ላይ ያደርጉትና እየሮጡ ነው የሚያመጡት። አካባቢውን የሚረብሸው በሚይዙት ትልቅ ጭልፋ በርሜሉን እየቀጠቀጡ ሲሮጡ ነው። የመኪና ጥሩምባ መሆኑ ነው ሰው እንዳይገጩ። የደርጎት የሚታደለን ስሪቱ ሶስት ነገር ብቻ ነው፤ ውሃ፣ ባቄላ ክክና በርበሬ። ዘይት ወይም ሽንኩርት ብሎ ነገር አይገባም። ባቄላው ከገበሬ ማህበር እንደመጣ በቀጥታ የከርቸሌ ወፍጮ ውስጥ ይገባል። ቆሻሻው ሳይለቀም ይፈጫል፣ ሳይሆን ይፈነከታል። አንዷን ፍሬ ባቄላ ለሁለት። በርበሬውም እንዲሁ ከገጠር በቀጥታ ይመጣና ወፍጮ ቤት ይገባል። መቀንጠስ መልቀም ብሎ ነገር አይታሰብም። ወፍጮው በግርድፍ እንዲፈጭ ስለሚፈለግ ሊቀነጠስ የሚገባው የበርበሬ አንጓ አይለቅም። ስለዚህ እንጨቱ ፍጥጥ እንዳለ ይወጣል። ከዚህ በኋላ ጠባብ ክፍል የሚያህል በርሜል ውስጥ ግብአቶቹ ይጨመራሉ። ማለትም የባቄላው ክክ፣ በርበሬና ውሃ። ገና ተክተክ ከማለቱ የምሳ ሰዓት ይደርሳል። ሰዓት ማለፍ ስለሌለበት ወጡ በፈላበት በርሜል ክፍላችን በር ድረስ ያመጡልናል። ወጡን በሳህን እንቀበላለን። ለአንድ ሰው አንድ ጭልፋ ሂሳብ። የወጡ ሳህን ውስጥ ውሃ እየጨመር ክኩን እናሸዋለን። ውሃውን ደፍተን ሌላ ውሃ እንጨምራለን። ባቄላውን እያሸን ውሃውን እናፈሳለን። እንደገና ውሃ ይገባል፣ ይታሻል፣ ይደፋል። ለምን ያህል ጊዜ እናዙር ይህን እንደምናደርግ የሚወስነው የባቄላው ንጣት ነው። በሌላ አነጋገር በርበሬው ሙልጭ ብሎ መወገዱን ማረጋገጥ ነው። ከዚያ በኋላ ባቄላውን ሳህን ውስጥ እንዳለ በጣሳ ወይም በጠርሙስ ጌጥ እንደፈጥጠዋለን። መጨረሻ የፈጨነውን የባቄላ ክክ በራሳችን ሽንኩርት፣ ዘይትና በርበሬ ወጥ አርገን እንሰራዋለን። ዳቦው ጥቁር ነው። ከየትኛው እህል ተፈጭቶ እንደሚጋገር አይታወቅም። ሲያወሩ እንደሰማሁት ገብስ፣ ሽምብራ፣ በቆሎ፣ ማሽላ፣ ባቄላ፣ ስንዴ ሁሉም በአንድ ጊዜ ግብአቶች ሊሆኑ ይችላሉ። ልክ እንደ ወጡ የዳቦውም እህል የሚመጣው በቀጥታ ከገጠር ነው። ሳይለቀም በቀጥታ ወፍጮ ውስጥ ይገባል። ከዚያም ዱቄቱ ወደ ማብኪያው ገንዳ ውስጥ ከውሃ ጋር ይጨመራል። ዳቦ ጋጋሪዎች እግራቸው ሙልጭ አርገው ይታጠቡና ያቦኩታል። በመጨረሻም ይጋገራል። የምግብ ኮሚቴዎች በሙስና የተጨማለቁ ነበሩ። ሙስና ደግሞ ሰብአዊነትን አያውቅም። ለተራበ ሕዝብ እህል አድሉ ሲባሉ በዚህ ዘመን እንኳ ለነጋዴ የሚሸጡ እንዳሉ አታውቅም? ሸክላ በርበሬ ነው ብለው የሚሸጡትስ? በከርቸሌ አራት ነገር ርካሽ ነው፤ የሰው ልጅ፣ የደርግ ዳቦ፣ የደርግ ወጥና የደርግ ሻይ። ሻይ ከምን እንደሚያዘጋጁት አላውቅም። መቼም ሻይ ከውሃና ከሻይ ቅጠል ጋር ነው የሚፈላው። ግን ለምን እጣቢጣቢ እንደሚላላውቀም ማታማታ ሲረበን ኮካኮላ ይያል እንጠጣዋለን በተጨማሪም የስጋ ቅቅል ከነመረቁ ይዘጋጅ ነበር ወድቀን ስለሚታደል አልፎ አልፎ ካልሆነ ብዙ ሰው አይወስደውም ጠያቂ ዘመድ የሌላቸው ግን ያን ቀን እንደልብ ይበላሉ ተለቅ ተለቅ ያለ ስጋ ከመረቅ ጋር ይታደላል ለነገሩ መረቁ ይጣፍጣል ቢቀጥንም ስጋ ብርቅ አይደል
ላስተዳደሩ ምስጋና ይግባውና የሙዚቃ ባንዶች ተጋብዘው ይመጡ ነበር ምናልባት አብዛኛው ህዝብ አካል ለማየት ያልታደለውን እኛ እስረኞቹ ታላላቅ ዘፋኞችን አይተናል ንጥላውን ገሰሰ ሂሩት በቀለ በዙነሽ በቀለና አርጋው በዳሶ ዘፍነውልናል
እነ ደበበሸቱም ተውነውልናል የእግር ኳስ ሜዳ ቁጭ ብለን ተዝናንተናል በየክፍለ ሀገሩ ከተሞች እየሄዱ እንደሚያዝናኑት ነበር እኛንም የሚያስደስቱን ቁጥራችንም ቢሆን ከብዙ ከተሞች ቢበልጥ እንጂ አያንስም እንዲህ አይነት ዝግጅት ሲደረግ ቤት ውስጥ የሚቀር ሰው የለም የታመመም ቢሆን ተደግፎ ይወጣል ዝግጅቱ ብዙ ጊዜ እሁድ ከሰዓት በኋላ ነው ዘመድ ጠይቆን ከተመለሰ በኋላ ስለሚሆን ደስታችን ድርብ ነው ወዳችን ከሞላ በኋላ ዘፈን በመስማት እናወራርደዋለን የቪዲዮ ካሴትም ለመጀመሪያ ጊዜ ያየነው እዚያው ነው ዘሩት የተባለውን ፊልም ማየቴ ትዝ ይለኛል ቻምፕ የተባለ ፊልምም ነበር የእስር ቤት ታሪክ ነው በጣም የሚያሳዝን ነበር ብዙ ሰው ተደብቆ አልቅሷል የእግር ኳስ ከበባት መሰሉኝ አስፈቅደው በማስገባት በክፍያ ያሳዩን ዋናው መዝናኛችን እግር ኳስ ነው በእኛው ተደራጅቶ በእኛው መካከል የሚደረግ የስፖርት ውድድር ዋነኛው ኳስ ነው እግር ኳስ በተፈጥሮ ስሜታዊነትን የሚቀሰቅስ ነው የኛ ደግሞ ከዚያም በላይ ነው አንደኛ በራሳችን የተደራጁ ቡድኖች ናቸው ሁለተኛ አመቱን ሙሉ የምንዝናናበት ነው ዋሊያ ኒያላ ንብ ጉሬዛ ጥቁር አባይና ውራሪስ የሚባሉ ቡድኖች ነበሩ የኢሃባ ልጆች የሚደግፋቸው ቡድኖች ካንዱ በስተቀር ሁሉንም ነው ረጅም አመት የታሰሩት የደረቅ ወንጀል እስረኞች በብዛት የጥቁር አባይ መስራቾች ናቸው ያም ሆኖ ጥቂት የኛና የሌሎች ድርጅት አባላት ይህንኑ ቡድን ይደግፋሉ ሙሉ በሙሉ በሚባል መልኩ የደርግ አጋር ድርጅቶች አባላት አውራሪስን ይደግፉ ነበር ብል የተሳሳትኩ አይመስለኝም እኔ የንብ ስፖርት ክበብ ደጋፊ ነበርኩ እግር ኳስ ስለምወድ ሳይሆን ከጓደኞቼ አንዱ እዚያ ቡድን ውስጥ ይጫወት ስለነበር ነው በተለየ ሁኔታ ካልተከለከለ በስተቀር ቅዳሜና እሁድ ውድድር ይደረጋል በስድስቱ ቡድኖች መካከል የሚደረገው ፉክክር እጅግ አኳጊ ነበር በከሴ በረሃ ስድስት ቡድኖች መኖራቸው የሚያሳየው የእስረኛውን ብዛት ነው በዚያን ወቅት ትላልቅ ከተሞች ካሏቸው የእግር ኳስ ቡድኖች የበለጠ የከሴ በረሃ ቡድኖች ቁጥር ሳይበልጥ አይቀርም መቼስ ከሴ በረሃ አንድ አገር አይደል የብሔራዊ ቡድን ነበረን አዲስ አበባ ውስጥ ከሚገኙት ጋር የወዳጅነት ግጥሚያ እናካሄድ ነበር ውጤታችንም በጣም ጥሩ የሚባል ነበር እንደ ልባቸው ልምምድ የማያደርጉና ለስፖርተኛ የሚሆን ምግብ የማያገኙ የከሴ ልጆች እንደዚህ አይነት ውድድር ማካሄድ መቻላቸው የሚገርም ነበር በፍጹም የማይረሱት ምርጥ ተጫዋቾች መካከል ወንድማገኝ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ደምሴ ታምራት ደበሳይ ፍጹም ዓለሙ ሀቫናና ላሹ የእግር ኳስ አፍቃሪ ስላልሆንኩ የሁሉንም ቡድኖች ጨዋታ አላይም አንዳንዴም አቋርጬ መለሳለሁ ወይም ከረፍት በኋላ ያለውን ጨዋታ ብቻ ነበር የማየው ላላ ፕሮግራማችን በዚህ ተናቀቃል ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን።
Thank you.